ለእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ያለፉትን ቀናት ጌታ አምላካችን ከቃሉ ማዲ የመገበን ያስተማረን የእምነት ቁርጭምጭሚቶቻችንን ያጠነከረና ያበረታ እነሆ ለዚህች ጊዜ ደረስን። በርሱ ኃይልና ብርታት እግዚአብሔር ይክበር ይመስገን ሳትሉ እንደማትቀሩ አምናለሁ። እንደምን አመሻችሁ በጌታ የተወደዳችሁ አድማጮቻችን። ዛሬም እንደልማዱ እግዚአብሔር አምላካችን በማዕከላችን ተገኝቶ ቃሉን ያስተምረናል ይናገረናል። አዎ ይህ ለሕይወታችን ታላቅ መመሪያ ነው። ካለን ሀብትና ብር ካለን ወርቅና እንዲሁም ደሞ ንብረት ይልቅ ይህ የእግዚአብሔር ቃል በልባችን ቢተርፍና ቢኖር ታላቅ ሀብት ነው፣ ታላቅም ሕይወት ነው። አይደለም እንዴ? አዎ። በዚህች ምድር ከምናከማቸው ሀብት ይልቅ በሰማይ መዝገብ ያለውን ሀብታችን ብናከማች ታላቅ በረከት ይሆናል ማለት ነው። እግዚአብሔር ለዘላለም የተመሰገነ ይሁን። ዛሬም እንግዲህ ተከታታዩን የኤፌሶንን መልእክት ጥናታችንን እንቀጥላለን ማለት ነው። ወዳጆቼ በእውነት በሕይወት ዘመናችሁ ለእግዚአብሔር ለመኖርና እርሱን ለማገልገል ትፈልጋላችሁን? በእኔ ተጠቀም በሉት። አዎ በእኛ እግዚአብሔር ይጠቀም። ጌታ እግዚአብሔር አምላካችን ሆይ እኔንም ወገኖቼንም በዚህን ሰዓት እንድትመለከት ራሳችንን በፊትህ እናቀርባለን። እግዚአብሔር አምላካችን ሆይ ምናልባት የማንበቃ መስሎን ራሳችንን ቀን ሊሆን ይችላል። ምናልባት ለእግዚአብሔር ክብር እኔ አልበቃም መስፈርቱንም አላሟላም የምንል በዚህን ሰዓት ልንኖር እንችላለን። እግዚአብሔር አምላካችን ሆይ ሰው እንደሚያይ እግዚአብሔር አያይም ተብሎ ተጽፏልና እኛ በተመለከትንበት መነጽር እኛ በተመለከትንበት ዓይን አንተ አትመለከትምና እግዚአብሔር ሆይ ምንጊዜም ደግሞ ያንተን ታላቅና ያንተን ብርቱን ሥራ ለመስራት ደካሞችን ሁሉ አስነስተ ብርቱ አድርጋል። እግዚአብሔር አምላካችን ሆይ ጦረኛውንና ኃይለኛውን አልመረጥክም። ኖ ያለምን ሥራ እግዚአብሔር ሆይ ለማሳፈር ስትል እግዚአብሔር ሆይ ምስኪኑን ሁሉ ከፋንድያ አንስተ ኖ ጌታዬ ሆይ አሳድግሃል። ጌታ እግዚአብሔር አምላካችን ሆይ ዛሬም ደግሞ እኛን አሳድገን እግዚአብሔር አባታችንና አምላካችን ሆይ ታምነን በዚህን ጊዜ ቅዱስ የሆነውን ስምህን እንጠራለን። እነሆ ያንተን መንግሥት የምናገለግል ሰዎች አድርገን በደላችንን አትመልከት፣ ምስኪንነታችንን አትመልከት። እግዚአብሔር አምላካችን ሆይ የማንበቃ መስሎ እንኳን ለኛ ቢሰማን አንተ ለኛ ብቃታችን፣ አንተ ለኛ ምርኩዛችን ጌታ ኢየሱስ ክርስቶስ ብሩክና ታላቅ የሆነውን ስምህን ተሸክመን ደግሞ በአዛብ መካከል ስንመላለስ ለሌሎች ኖብራን እንድንሆን እንዲሁም ደግሞ ጨው እንድንሆን እግዚአብሔር ሆይ እርዳን። መድኃኒታችንና ጌታችን ሆይ በዚህች ምሽት ደግሞ እኛ ልንቃናበት የሚያስፈልገው ነገር ካለ ተናገረን። አቤቱ ጌታችን ሆይ ለእኛ ደግሞ አንተ መልካምን ነገር በዚህች ምሽት አዘጋጅተ ጠላት ዲያብሎስ ደግሞ እንዳይቀማን በልጅህ በጌታ በኢየሱስ ክርስቶስ ስም እንቃወመዋለን። ጊዜውን ሁሉ ባርክልን። በመድኃኒታችን በጌታችን ባጸደቅከውና በወደድከው በቀኝህም ባስቀመጥከው በአንድ ልጅ በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች፣ ዛሬ ለጥናታችን ያመቸን ዘንድ ወደ ኋላ መለስ ብለን ከኤፌሶን ምዕራፍ 6 ከቁጥር 5 እንጀምራለን ማለት ነው። እስቲ በማስቀደም ኤፌሶን ምዕራፍ 6 ከቁጥር 5 እስከ 8 ያለውን ስፍራ አውጡ። ይህ ክፍል ለትምህርታችን እጅግ ጠቃሚ ስለሆነ ለሕይወታችንም እጅግ ጠቃሚ ስለሆነ ተመልሰን እንደገና እንመለከተዋለን ማለት ነው። እግዚአብሔር የሚኖረንን ጊዜ ሁሉ ይባርክልን። እንዲህ ይላል፣ ባሪያዎች ሆይ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት በሥጋ ጌቶቻችሁ ለሆኑ ታዘዙ። የእግዚአብሔርን ፈቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሁኑ። ለሰው ሳይሆን ለጌታ እንደምትገዙ በትጋትና በበጎ ፈቃድ ተገዙ። ባሪያ ቢሆን ወይም ጨዋ ሰው እያንዳንዱ የሚያደርገውን መልካም ነገር ሁሉ ከጌታ በብድራት እንዲቀበለው ታውቃላችሁና ይላል። ከቁጥር 5 እስከ 8 ያለውን ነው የተመለከትነው። ይህንን በትላንትናው ምሽት ክፍለ ጊዜ ጥናታችን ተመልክተናል። በትላንትናው ምሽት ክፍለ ጊዜ ጥናታችን ትምህርቱን ለመከታተል እድል አላገኛችሁ፣ ዛሬ ጥሩ አጋጣሚ ይሆንላችኋል ማለት ነው። ወዳጆቼ፣ አገልጋዮች ለጌቶቻቸው መገዛት አለባቸው። በተሰጣቸው ሥራና አገልግሎት ሁሉ አዩኝ አላዩኝ በማለት ሳይሆን፣ ባለቃ ፊት ሠራተኛ መስሎ ለመታየት ደፋ ቀና በማለት ሳይሆን፣ በቀና ልብ መገዛት አለባቸው። እግዚአብሔርን እንጂ ሰዎችን ማስደሰት የሕይወታቸው ተቀዳሚ ዓላማ መሆን የለበትም። ክርስቲያን ሠራተኛም ሆነ አሰሪ ሁለቱም ሊወጡት የሚገባ የኃላፊነት ድርሻ አለባቸው። ጳውሎስ በነበረበት ዘመን የአሰሪና ሰሪ ግንኙነት የጌታና የባሪያ ግንኙነት ነበር። ጳውሎስ ወደዚህ ዝርዝር ጉዳይ የገባው ከኤፌሶን ምዕራፍ 5 ቁጥር 21 በመጀመር እንደነበር ታስታውሳላችሁ። ይህ ጥቅስ ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ይላል። ይህ ቃል በእሁድ አምልኮ ፕሮግራም ይህን ያክል የሚያሳስብ ላይሆን ይችላል። ግን ስለ ሳምንቱ የሥራ ቀኖችስ ምን ታስባላችሁ? በክርስቲያን ባለቤት በሚመሩ ድርጅቶች ውስጥ የሚሰሩ ክርስቲያኖች ችግራቸውን ለመናገር የሠራተኛ ማኅበር ላያስፈልጋቸው ይችላል። ብዙ እንዲህ ያሉ ትልልቅ ካምፓኒዎች ወይም ኩባንያዎች እንዳሉ ማውቃለሁ። ራሱን የቻለ ያምልኮ ጊዜ አላቸው። እግዚአብሔርም ድርጅታቸውንና ሠራተኞቹን እጅግ አብዝቶ ባርኳል። እግዚአብሔር ለዘላለም የተመሰገነ ይሁን። እነዚህ ወገኖች መብታቸውን የሚያስከብር የሠራተኛ ማኅበር ላያስፈልጋቸው ይችላል። በእንደነዚህ አይነቶቹ ድርጅት ውስጥ የሚሠራ አንድ ክርስቲያን ወንድም የሠራተኛ ማኅበር ቢኖረን እንኳ አሁን የምናገኘውን ጥቅም ማግኘት አንችልም በማለት እንዳጫወተኝ አስታውሳለሁ። እዚህ ላይ የምናገረው ስለ ክርስቲያን ሠራተኛና ክርስቲያን አሰሪዎች እንደሆነ ይታወቅልኝ። በሮም ዘመነ መንግሥት ከ120 ሚሊዮን ያላነሱ ባሪያዎች እንደነበሩ ይታሰባል። ያም ሆኖ ግን ክርስትና የባሪያ ሳዳሪ ሥርዓትን ለማስወገድ ምንም ያደረገው ነገር አልነበረም። ከዚህ ይልቅ ክርስትና ባሪያዎች ወደ ነበሩበት ደረጃ ዝቅ በማድረግ ከነበሩበት አዘቅት ማውጣትንና በክርስቶስ የሚገኘውን ነጻነት እንዲለማመዱ ማድረግን ነበር የመረጠው። ልብ አድርገን ከተመለከትነው በመሰረታዊ ባህሪው ወንጌል የባርነት ተቃዋሚ ነው። የኋላ ኋላ ደግሞ ክርስትና የባርነትን ቀንበር በመሰባበርና ሰንሰለቱንም በመበጣጥስ እጅግ ታላቅ ግምት ያለው ሥራ መስራቱን ወደፊት የሚታይ ይሆናል። ወንጌል አካልን ብቻ ሳይሆን ወገኖቼ አእምሮንና ነፍስን ጭምር ነጻ በማውጣት ያምናል። ከሮሜ ምዕራፍ 16 እንደምንመለከተው ብዙ ባሪያዎች ወደ ጌታ መጥተዋል። በዚህ መልእክት ስማቸው ከተጠቀሰው ባሪያዎች አንዳንዶቹም የመንግስት ጥበቃ ጓዶች ነበሩ። ክርስትና አመጽና ያበረታታም። ምክንያቱም በአመጽ የሚደረግ ማንኛውም ነገር ምሬትን ቂምንና ጥላቻን ጥሎ ነው የሚያልፈው። የሰውን መሰረታዊ ችግር መፍታት የሚችል ወንጌል ብቻ ነው። ሃሌሉያ። ወንጌል በሰዎች መካከል ያለውን የጥል ግድግዳ ያፈርሳል። ወዳጆቼ እርስ በርስ መናናቅን አስወግዱ። በምትኩ የወንድማማችነት ፍቅርን ያሰፍናል። አንድ ሰው በየሁድ ጠዋት ቤተ ክርስቲያን ስለሚሄድ ከክርስቲያን ቤተሰብ ስለተወለደ ወይም በክርስቲያን ድርጅት ውስጥ ስለሚሰራ ብቻ ክርስቲያን ሊሆን አይችልም። እውነተኛ ክርስትና ለአሰሪዎቻችን፣ ለሥራ ጓደኞቻችን፣ ለቤተሰባችን፣ ለቤተ ክርስቲያናችን ካህን ወይም መጋቢ ታማኝ መሆንን ይጠይቃል። በእነዚህ የሕይወት ገጽታዎች ታማኝ ያልሆነ ሰው ለክርስቶስ ታማኝ መሆኑን እኔ እጠራጠራለሁ። መልካም የክርስቶስ ምስክር መሆንም አይችልም። ሐዋርያው ጳውሎስ በሥጋ ጌቶቻችሁ ለሆኑ ታዘዙ ሲል ባርነት ሥጋን እንጂ ነፍስን ወይም መንፈስን እንደማይመለከት ያሳያል። ለታይታ የምትገዙ አትሁኑ ሲል ደግሞ ያልሆነትን ሆኖ ለመገኘት የሚደረግ ማንኛውም የማስመሰል ሥራን ይመለከታል። ማንኛውም ክርስቲያን አገልጋይ በጌታ ነጻ ወጥቷል። ከአሰሪዎቹ ጋር ያለውን ግንኙነት መመልከት ያለበትም ከዚህ በክርስቶስ ካገኘው ነጻነት አንጻር ነው። ሰዎች አካሉን መግዛት ይችሉ ይሆናል። መንፈሱን መግዛት የሚችል ግን ጌታ ብቻ በመሆኑ ከምድራዊ ባርነት ባሻገር ሰማያዊውን ነጻነት ያስባል። ክርስቶስ ግን የአካላችንም የነፍሳችንም ጌታ ነው። እግዚአብሔር ይመስገን። አስተዋላችሁኝ? ክርስቶስ የአካላችንም የነፍሳችንም ጌታ ነው። ጳውሎስ ራሱን የክርስቶስ ባሪያ በማለት ይጠራ እንደነበር አንዘንጋ። ሐዋርያው በዛው ክፍል ውስጥ በበጎ ፈቃድ ይላል። በበጎ ፈቃድ የሚለው አገልግሎታቸው ከክርስቲያናዊ ዝንባሌ የመነጨ መሆን እንዳለበት ያመለክታል። አንድ ክርስቲያን ባሪያ ይሁን ወይም ጌታ፣ አሰር የሚሆን ሠራተኛ ዓላማው ክርስቶስን ደስ ማሰኘት እስከሆነ ድረስ በየትኛውም ሁኔታ ውስጥ በነጻነት መኖር ይችላል። በዚህ ባለንበት ዘመን አዲስ አይነት የባርነት ሥርዓት እያቆጠቆጠ ነው። ይህ አይነቱ ባርነት ከአጽናፍ እስከ አጽናፍ ስሩን ከመስደዱም በላይ ትኩረቱ አካልን ሳይሆን ነፍስን ባሪያ ማድረግ ነው። እንዲህ አይነቱ ባርነት ደግሞ በሮም ዘመነ መንግሥት ከነበረው ባርነት ይልቅ እጅግ ይከፋል። ይህ ብዙዎችን ባሪያ ያደረገው ጌታ ራሱን በፖለቲካ፣ በፍልስፍና ወይም በሃይማኖት እንኳ መግለጽ ይችላል። በአንድ ወቅት ካሊፎርኒያ ከሚገኘው ባርክሌይ ዩኒቨርሲቲ ለመጡ ተማሪዎች ወንጌልን የመስበክ ዕድል ገጥሞኝ ነበር አሉ ዕውቁ ዶክተር መጊ፣ የመጽሐፍ ቅዱስ ምሁር። ከነዚህ የፖለቲካል ኢኮኖሚ ተማሪዎች ብዙዎቹ ጌታን መቀበል ይችለው ነበር አሉ። ቀጠል አደረጉና እነዚህ ተማሪዎች የአንድ ወይም የሌላ ፖለቲካ ኢኮኖሚ አመለካከት ባሪያዎች ነበሩ። አሁን ግን ከነበራቸው አመለካከት ባርነት ነጻ ወጥቷል። ጌታን ከተቀበሉ ወጣቶች አንዱ የነገረኝን ምንጊዜም ቢሆን አረሳውም አሉና የዓለምን ኢኮኖሚ በፈለግነው አቅጣጫ እንዲጓዝ ማድረግ የሚቻል ይመስለን ነበር። ሁሉንም ሰው ባለጸጋና ደስተኛ ማድረግ እንደሚቻልም እናስብ ነበር አለ ይህ ተማሪ። አሁንም እሱ ቀጠለና አሁን ግን ዶክተር መጊ እንዲህ ያለውን ማህበረሰብ መፍጠር የሚቻለው ክርስቶስ ብቻ እንደሆነ ተረድቻለሁ ሲል እውነቱን መሰከረ። እንዲህ ስል ግን ራሳችንን ሁሉ ትተን እጃችንን አጣጥፈን እንቀመጣለን ማለቴ ሳይሆን አለ ይህ ተማሪ። አዎ የኛ እርምጃና እንቅስቃሴ ውሱን መሆኑን ለማሳየት ነው ነበር ያለው። ወዳጆቼ እስቲ ልጠይቃችሁና ያንድን ሰው ባርነት ቀንበር መስበር የሚችል ምንድነው ብላችሁ ታስባላችሁ? ይህን ማድረግ የሚቻለው የምስራቹ ቃል ማለትም የወንጌል ኃይል ብቻ ነው። ልጅዋርነት ቢያወጣችሁ በእውነት አርነት ተወጣላችሁ አለ። ዮሐንስ ምዕራፍ 8 ቁጥር 36ን ተመልከቱ። ነጻነት በክርስቶስ ውስጥ ነው ያለው። እስቲ ያልኮልና ያደገኛ ጽባሪያዎች ስለሆኑ በሚሊዮን ስለሚቆጠሩ ሰዎች ማሰብ ሞክሩ። በየቦታውና በየስፍራው ባርነትን መመልከት ይቻላል። የክርስቶስ እንጂ የሌላ የማንም ባሪያ መሆን የለብንም ወዳጆቼ። የጤርሲብሱ ሳውል የሃይማኖታዊ አመለካከቱ ባሪያ ነበር። በሃይማኖት አክራሪነቱ የታወቀ ፈሪሳዊም ነበር። በኋላ ግን ራሱን በኢየሱስ ክርስቶስ ጌትነት ስር ካደረገ በኋላ ጌታ ሆይ ምን አደርግ ዘንድ ትወዳለህ ነበር ያለው። ሐዋርያት ሥራ ምዕራፍ 9 ቁጥር 6ን ልብ ይሏል። እድሜ ዘመኑን በሙሉ የክርስቶስ ባሪያ ሆኖ ኖረ። አሰሪዎቻችን ጌታ ወደ ላቀ ደረጃ አድርሷቸዋል፣ ሥራንም አክብሮታል። ስለዚህ አንድ ሰው ሥራ አስተዳደር ይሁን ወይም አትክልተኝነት ምንም ልዩነት አያመጣም። እንደ እግዚአብሔር ልጅነቱ የምሠራው ለኢየሱስ ክብር ነው በማለት የተሰጠውን ሁሉ ደስ ብሎት መስራት ይቻላል። ለሚስዮናዊነት አገልግሎት አገሩንና ወገኖቹን ትቶ ለመሄድ የቆረጠው ዊሊያም ኬሪ ጫማ ሰፊ ነበር። አንድ ጊዜ ክህነትን በመቀበሉ የሚክራራ አንድ ቄስ ያዋረደው መስሎት ለመሆኑ ሥራህ ምንድነው በማለት ይጠይቃል። ዊሊያም ኬሪም ሥራዬ ጌታን ማገልገል ነው፣ ጫማ ሰፊነቴም ደግሞ ወጪን ይሸፍንልኛል በማለት መልሶለታል። ሰዎች ወገኖቼ የዚህ አይነት አመለካከት ቢኖራቸው ኖሮ ምንኛ ደስ ብሏቸው ሥራቸውን ይሰሩ ነበር። ስለ ሥራው ያላቸው እይታም ምንኛ በተለወጠ ነበር። እግዚአብሔር እንዲህ አይነቱን አመለካከት በልቦናችን ውስጥ ይፍጠርልን። እንግዲህ በጌታ የተወደዳችሁ አድማጮቻችን እስካሁን የተመለከትነው በትላንትናው ምሽት ክፍለ ጊዜያችን የተማርነውን ነበር። እስቲ ዛሬ ደግሞ አዲሱን ክፍል ከቁጥር 9 አንስተን አብረን እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኤፌሶን ምዕራፍ 6 ቁጥር 9ን አውጡ። እናንተም ጌቶች ዛቻውን ትታችሁ ይላል ቁጥር 9 ላይ። እናንተም ጌቶች ዛቻውን ትታችሁ እንዲው አድርጉላችሁ። በእነርሱና በእናንተ ላይ የሚገዛው ጌታ በሰማይ እንዳለ ለሰውም ፊት እንዳያደላ ታውቃላችሁና ይላል። ተመልከቱ እንግዲህ አሰሪዎችን ወይም ጌቶችን በተመለከተም ጳውሎስ በዝምታ አላለፈም። የቱንም ያለ ትልቅ ወይም ሀብታም ቢሆኑም በጌታ ፊት አድሎ ስለሌለ እንደ ማንኛውም ሰው ናቸው። ሰራተኛውን የሚመለከተው ጉዳይ አሰሪውንም ይመለከተዋል። አሰሪውም እንደ ሰራተኛው ጌታ አለው፣ እርሱም ክርስቶስ ነው። እንግዲህ ክርስቲያናዊ ያሰሪና ሰራተኛ ሕግ መሰረቱ ይሄው ነው። ኃላፊነቱ ሁለቱንም ይመለከታል። አሰሪዎች ሰራተኞቻቸውን መጫን የለባቸውም። ስልጣናቸውን አላግባብ እንዲጠቀሙበትም አይገባም። ማስፈራራትና የዛቻ ቃልም መናገር የለባቸውም። ምክንያቱም በክርስቶስ ፊት አሰሪም ሆነ ሰራተኛ እኩል ናቸው። ሁለቱም ወንድማማች ናቸው። ይህ ምን ያህል ተግባራዊ ሊሆን እንደሚችል ከፊሊሞን መልእክት መመልከት ይቻላል። ፊሊሞን ጌታ ሲሆን አናሲሞስ የሚባል ባሪያ ነበረው። ይህን ልብ በሉ። ፊሊሞን ጌታ ሲሆን አናሲሞስ የሚባል ባሪያ ነበረው። አንድ ቀን አናሲሞስ ከጌታው ቤት ይኮበልላል። እንደ ዘመኑ ሕግ ቢሆን ኖሮ ፊሊሞን ቢገድለው እንኳ ማንም ጠያቂ አይኖርም ነበር። ይሁን እንጂ አናሲሞስ ጌታ ኢየሱስ ክርስቶስን ከተቀበለ በኋላ የፊሊሞናን መልእክት አስይዞ ጳውሎስ ወደ ጌታው ቤት እንዲመለስ ያደርጋል። በዚያ መልእክት ውስጥ ጳውሎስ ተቀብለህ ለዘላለም እንድትይዘው፣ ስለዚህ ምናልባት ለጊዜው ተለይተዋልና ከእንግዲህ ወዲህ እንደ ባሪያ አይሆንም፣ ነገር ግን ለእኔ በተለየ የተወደደ ወንድም ከሆነ ለአንተማ ይልቅ በሥጋውም በጌታም ዘንድ ከባሪያ የሚሻል የተወደደ ወንድም እንዴት አይሆንም በማለት ጽፎ ነበር። አያስገርማችሁምን? ፊሊሞና 15 16ን ተመልከቱ። ፊሊሞና ቁጥር 15 እና ቁጥር 16ን በኋላ ተመልከቱ። ክርስትና ወዳጆቼ ተግባራዊ ሃይማኖት ነው። አስተዋላችሁ አይደል? ክርስትና ተግባራዊ ሃይማኖት ነው። በስራ ሊተረጎም የሚቻል እምነት ነው። ክርስትና ተግባራዊ አይደለም ብትሉኝ አምርሬ ቃወማችኋለሁ። እውነቴን ነው የምላችሁ። አንድ ቻይናዊ የእግዚአብሔር ሰው ችግራችን ክርስትናን ሞክረን ተግባራዊ ሳይሆን መቅረቱ አይደለም፣ ዋናው ችግራችን ጨርሶ አለመመከራችን ነው በማለት ተናግረው ነበር። ብዙዎቻችን ክርስትናችንን በቤተ ክርስቲያን ብቻ ወስነነዋል። ወገኖቼ ክርስትናችን በቤተሰባችን፣ በመስሪያ ቤታችን፣ በስራ ቦታችንና በብረሰባችን ካልታየ ችግር እንዳለበት በርግጠኝነት ነግራችኋለሁ። ክርስትና ተግባራዊ ብናደርገው ተግባራዊ የሚሆን ሃይማኖት ነው። ባሰሪና ሰራተኛ መካከል በሚኖረው ግንኙነትም ተግባራዊ ሊሆን ይችላል። ከዚህ በመቀጠል ደግሞ ስለ ወታደሩ ጠላት የሚያወሳውን ክፍል አብረን እንመለከታለን። እንግዲህ እዚህ ላይ ወታደር ብዬ ስጠቅስ ማንን ለመግለጽ እንደሆነ ትረዳላችሁ ብዬ አምናለሁ። ባለፈው ጊዜ ቤተ ክርስቲያን እንደ ሙሽራ አድርገን ተመልክተን ነበር። አሁን ደግሞ ቤተ ክርስቲያን እንደ ወታደሮና እንመለከታታለን ማለት ነው። አሁን የምዕራፉ አብይ ሐሳብ አጉልቶ ወደሚያሳየው ክፍል መጥተናል። አብይ ሐሳብ ቤተ ክርስቲያን የክርስቶስ ወታደር ናት የሚል እንደሆነ ቀደም ብለን ተመልክተናል። ክርስቲያን ከቤተሰቡ ጋር ስለሚኖረው ግንኙነትም ተመልክተናል። ክርስትና ከቤት እንደሚጀምርም ተመልክተናል። ከዚያም በኋላ ክርስቲያን እንዳሰሪም ሆነ እንደሰራተኛ በዚህ ዓለም በሚኖርበት ማህበረሰብ ማድረግ ስላለበት አስተዋጽኦም አይተናል። አሁን ደግሞ ክርስቲያን እንደ ወታደር ስላለበት ጠላት እንመለከታለን። ክርስቲያን ውጊያ አለበት። በተሳሳተ መንገድ ከምንረዳቸው ነገሮች አንዱ ይህን ውጊያ አስመልክቶ ነው። ይህ ውጊያ የሚካሄደው በመንፈሳዊ መልኩ ነው። በዕለት ተዕለት ተራ ጉዳዮቻችን ታማኞች ካልሆንን ከፍተኛ መንፈሳዊ ድል እንቀዳጃለን ወይም የላቀ የክርስትና ሕይወት ደረጃ ላይ እንደርሳለን ብሎ ማሰብ ዘበት ነው። አንዳንድ ሰዎች ስለሚከተሉት ስነ መለኮታዊ አስተምሮ ጥራት ብዙ ያወራሉ፣ በዕለት ተዕለት ሕይወታቸው ግን ደንታ ቢሶች ናቸው። ክርስቶስን ደስ የሚያሰኝ ሕይወት የማንኖር እስከሆነ ድረስ የሥነ መለኮታችን ጥራት ወይም የምንሳተፍባቸው ኮንፈረንሶች ብዛት በሙሉ ዋጋ ቢስ ናቸው። በክርስቲያኖች መካከል ቂመኝነት፣ ምሬትና ጥላቻ መኖሩን አሳምረን እናውቃለን። ይህ ደግሞ ከምንም ነገር ይልቅ የክርስቶስ ስም መሰደቢያ ነው። የላቀ የክርስቲያናዊ አስተምሮ እንዳለን ብንናገርም ዝቅተኛና ወራዳ አይነት ሕይወት የምንኖረው ለምንድን ነው? ደስ በሚያሰኙ ቃላት እንጠቀማለን። አባል የሆንባት ቤተ ክርስቲያንም እንከን እንደሌለባት በልበ ሙሉነት እንናገራለን። ይሁን እንጂ ልቅና ሥርዓት የለሻና ኗር ግን እንኖራለን። ታዲያ ጥቅሙ ምንድን ነው? ችግሩ የመንፈሳዊ ውጊያን ባሕሪ በተሳሳተ መንገድ መረዳታችን ነው። ወዳጆቼ እውነቱን ልንገራችሁና በዳንስ ቤት፣ በመሸታ ቤትና በአጓጉል አይነት ሕይወት ያሉ ሰዎች ሰይጣንን ብዙ አያሳስቡትም። የሰይጣን ትኩረትና የጥቃት ኢላማ ቤተ ክርስቲያን እንደሆነች አምናለሁ። ሰይጣን የጥቃት ፍላጻውን የሚወረውረው ከመንፈሳዊው ክልል አንጻር በመሆኑ ብዙ እንቅልፋም ክርስቲያኖች ያስተዋልነው አይመስለኝም። እኛ ትኩረት በማንሰጠውና በማናስበው አቅጣጫ ሰይጣን ሌት ተቀን ዓላማውን ለመፈጸም ይሰራል። ሰይጣንን ብዙ የሚያሳስበው ነገር የእግዚአብሔር ቃል መስፋፋት፣ የክርስቲያኖች ለእምነታቸው ታማኝ መሆን እንጂ መሸታ ቤት ያሉት አይደሉም። እንግዲህ ጥቃቱ የሚያነጣጥረው እዚህ ላይ ነው። ውጊያው የሚካሄደው መንፈሳዊ ክልል ውስጥ ነው። አንዳንድ ጊዜ በጣም አደገኛው ነገር በየውድ ማለዳው ቤተ ክርስቲያን ውስጥ ሊሆን ይችላል። ኢየሱስ አልፎ በተሰጠባት በዚያች ሌሊት በጣም አደገኛና አሳፋሪው ስፍራ የት እንደነበር ታስባላችሁን? በዚያች ሌሊት በጣም አደገኛው ስፍራ ከኢየሱስ ጋር በሰገነቱ ላይ መሆን ነበር። ምክንያቱም ምን እንደነበር ይገባችኋልን? ምክንያቱም ሰይጣን ያነጣጠረው በዚያ ሰገነት ላይ ስለነበር ነው። የውጊያው ትክክለኛ ቦታ፣ ሰይጣን ፍላጻውን የሚያነጣጥርበት ስፍራ የት እንደሆነ ትክክለኛ ግንዛቤ ሊኖረን ይገባል። ይህን የኤፌሶንን መልእክት ማጥናት ስንጀምር ከመጽሐፈ ኢያሱ ጋር በማነጻጸር አንዳንድ ነገሮችን ለመረዳት ሙከራ አድርገን እንደነበር ታስታውሳላችሁ። በብሉይ ኪዳን ውስጥ መጽሐፈ ኢያሱ ጉልህ ስፍራ እንዳለው ሁሉ በአዲስ ኪዳን ውስጥ ደግሞ የኤፌሶን መልእክት ጉልህ ስፍራ እንዲሁ አለው። ኢያሱ የዮርዳኖስ ወንዝን በማቋረጥ የእስራኤል ልጆችን ወደ ምድረ ከነዓን መርቶ አግብቷቸው ነበር። ጠላቶች የነበሩትም እዚያ ነበር። መዋጋት ነበረባቸው። በሞት ሽረት ትግል ድል ማድረግ ነበረባቸው። የዮርዳኖስ ወንዝ የሞታችን ምሳሌ እንዳልሆነ ሁሉ የተስፋው ምድር የመንግስተ ሰማይ ምሳሌ አይደለም። እነዚህ ስፍራዎች የሚያመለክቱት የኢየሱስ ክርስቶስን ሞትና ትንሣኤ ነው። እኔና እናንተ ደግሞ በኢየሱስ ክርስቶስ ሞትና ትንሣኤ አማካይነት የዚህ ዓለም ምድረ በዳን አቋርጠን ከነአን እንገባለን። በመንፈሳዊ አነጋገር ዛሬ ያለነው ከነአን ውስጥ ነው ማለት ነው። በከነአን ውስጥ ጠላቶች አሉ፣ ውጊያ አለ። ስለዚህ ከነአን የመንግስተ ሰማይ ምሳሌ ሊሆን አይችልም። በአሁኑ ጊዜ እኔና እናንተ የወታደር ግዳጃችንን እየወጣን ነው። ጠላታችን ማን እንደሆነ ለይተን አውቀናል። ፊት ለፊታችንም ውጊያ ይጠብቀናል። ኢያሱ የእስራኤል ልጆችን እየመራ ከነአን ሲገባ 3 ጠላቶች ይጠብቁት ነበር። የመጀመሪያዋ ኢያሪኮ ናት። ልብ በሉ፣ የመጀመሪያዋ ኢያሪኮ ናት። ኢያሪኮ ይህን ዓለም ትወክላለች። ኢያሱ የኢያሪኮ ከተማን እንዲዞር እንጂ እንዲዋጋ አልተነገረውም ነበር። ልብ በሉ፣ ኢያሱ የኢያሪኮን ከተማ እንዲዞር እንጂ እንዲዋጋ አልተነገረውም ነበር። እኔና እናንተም ብንሆን ዓለምን የምናሸንፈው በውጊያ አይደለም። እንደዚያ ካደረግን ስህተት ነው። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምን የሚያሸንፈው እምነታችን ነው ይላል ቃሉ። አንደኛ ዮሐንስ ምዕራፍ 5 ከቁጥር 4 እስከ 5 ያለውን ተመልከቱ። ስለዚህም ዓለምን የምናሸንፈው በእምነትና በእግዚአብሔር በመታመን ብቻ ነው ማለት ነው። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል። አንደኛ ዮሐንስ ምዕራፍ 2 ቁጥር 15 እና 16ን ተመልከቱ። የዚህ ዓለም ነገሮች አላፊና ጠፊ ናቸው። ስለሆነም ከእግዚአብሔር የተወለደ ሰው በእነዚህ ነገሮች ፍቅር መጠመድ የለበትም። የኢያሱና የእስራኤል ልጆች ሁለተኛው ጠላት ደግሞ ጋይ የሚሏት አነስተኛ ከተማ ነበረች። ልብ በሉ፣ የኢያሱና የእስራኤል ልጆች ሁለተኛው ጠላት ጋይ የሚሏት አነስተኛ ከተማ ነበረች። ጋይ የምትወክለው ስጋን ነው። ጋይ የምትወክለው ስጋን ነው። ኢያሱ ጋይን በቀላሉ ድል ማድረግ እንደሚቻል አስቦ ነበር። ስለዚህም በጣም ጥቂት ሰዎችን ነበር ወደ ውጊያው የላከው። የተላኩትም ሰዎች ክፉኛ ድል ሆኑ። የእስራኤልን ድል መሆን የሰማው ኢያሱ በእግዚአብሔር ፊት በግንባሩ ተደፍቶ ማልቀስ ጀመረ። እግዚአብሔርም ለምን በግንባር ተደፍተሃል? ቁም፣ እስራኤል በድሏል በማለት ተናገረው። ኢያሱ ምዕራፍ 7 ከቁጥር 10 እስከ 11 ያለውን ስፍራ ተመልከቱ። ኢያሱ ምዕራፍ 7 ከቁጥር 10 እስከ 11 ያለውን ተመልከቱ። እግዚአብሔርን ያሳዘነውን ኃጢአት መናዘዛቸው ለድል አድራጊነታቸው ከፍተኛ አስተዋጽኦ ይኖረዋል። ወገኖቼ፣ እኔና እናንተ ሥጋን እንድናሸንፍ ከተፈለገም ማድረግ ያለብን ይህንኑ ነው። ኦ እግዚአብሔር ለኔና ለናንተ በዚህች ምሽት ድንቅ ነገርን ያስተማረን እንደሆነ አምናለሁ። ወዳጆቼ፣ የኢያሱና የእስራኤል ልጆች ጠላቶች አንደኛ ኢያሪኮ፣ ሁለተኛው ደግሞ ጋይ የምትባል አነስተኛ ከተማ ናት። እንግዲህ ጥናታችንን እዚህ ላይ አበቃን። በጸሎቶቻችሁ ሁሉ ደግፉን። ደህና አደሩ። ጥያቄ ወይም አስተያየት ቢኖራችሁ አድራሻችን 1366 አዲስ አበባ ብላችሁ ጻፉልን። ከቀሪዎቹ የአማርኛ ዝግጅቶቻችን ጋር እንድትቆዩ እየጋበዝናችሁ በእኛ በኩል ደናደሩ እያልን እኔና ወንድሜ አለማየው እንሰናበታችኋለን።